The Voice of America. ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ጤና ይስጥልን የተከበራችሁ አድማጮች፣ እንደምን አመሽታችኋል? ይህ ከሰኞ እስከ አርብ በየዕለቱ ከምሽቱ 1 ሰዓት እስከ 1 ሰዓት ተኩል በ1431 መካከለኛ ሞገድ የሚተላለፍላችሁ ፕሮግራም ነው። ዛሬ ረቡዕ ሚያዝያ 28 ቀን 2007 ዓ.ም ነው። ለዕለቱ የተሰናዱ ልዩ ልዩ ቅንብሮችን ይዘናል። ዜና፣ በኢትዮጵያ ምርጫ የጊዜ ሰሌዳ ዙሪያ የተቀናበረ ዘገባና ሐኪሞን ይጠይቁ ፕሮግራም ተሰናድተዋል። አብራችሁን አምሹ። የማስተናግዳችሁ ሰለሞን ክፍሌ ሆናለሁ። ጽዮን ግርማ ፕሮግራሙን ትመራለች። አሁን የሰዓቱን ዋና ዋና የዓለም ዜና ከቆንጅታየ እንስማ።
ጤና ይስጥልኝ፣ እንደምናመሻችሁ። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ በሳውዲ አረቢያ በሚያደርጉት ጉብኝት በጦርነት በተበጣጠቀችው የመን ውጊያው ለሰብአዊ ረድኤት ሲባል እንዲገታ በቀረበው ሀሳብ ዙሪያ እንደሚነጋገሩ ገለጡ። ሚስተር ኬሪ በጅቡቲ ዛሬ ባደረጉት ጉብኝት ወቅት ደግሞ ለየመን ዩናይትድ ስቴትስ የ68 ሚሊዮን ዶላር አዲስ እርዳታ የምትሰጥ መሆኗን ይፋ እንዳደረጉ ከሚኒስትሩ ጋር አብራ እየተጓዘች ያለችው የአሜሪካ ድምጿ ፓም ዶኪንስ ገልጻለች። ሚኒስትሩ በጅቡቲ ባደረጉት ቆይታ ከፕሬዚደንቱ እስማኤል ኦማር ጌሌና ከውጭ ጉዳይ ሚኒስትሩ ሞሐመድ አሊ ዩሱፍ ጋር ተነጋግረዋል። ከየመኑ ብጥብጥ ሸሽተው የወጡ ብዙ መቶ አሜሪካውያንን ላደረጉላቸው እርዳታም ሚስተር ኬሪ አመስግነዋል። የውጭ ጉዳይ ሚኒስትሩ እንደ ሶማሊያ ሁሉ ጅቡቲንም በመጎብኘት ስራ ላይ ያሉ የመጀመሪያው የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ናቸው። ባለፈው መጋቢት ወር በፈረንሳይ አልፕስ የጀርመን ዊንግስ አውሮፕላኑን ሆን ብሎ በመከስከስ 150 ሰዎችን የገደለው ረዳት አብራሪ በዚያ ዕለት ቀደም ብሎም በሌላ በረራ ላይ ሆን ብሎ ወደ መሬት አንዱን አውሮፕላን ወደ መሬት ይዞ ሊወርድ ሞክሮ ነበር ሲሉ የፈረንሳይ የአውሮፕላን አደጋ መርማሪዎች ተናገሩ። አንድሪያስ ሉቢትስ ከዱሰልዶርፍ ከተማ ወደ ባርሴሎና ይበር የነበረውን አውሮፕላን በተደጋጋሚ ቁልቁል እያወዘገዘገ እንደገና ወደ ላይ ብድግ ያደርገው ነበር ነው ያሉት ዛሬ በሰጡት ሪፖርት። ረዳት አብራሪው በከሰከሰው አውሮፕላን ውስጥ እንደነበረ ሁሉ በዚህኛውም ለብቻው ነበር ብለዋል። የጀርመን ባለስልጣናት መስጊዶችን እንዲሁም የጥገኝነት ጠያቂ መኖሪያ ቤቶች ላይ ጥቃት ለማድረስ የተሰናዳ ቀኝ ክንፍ ጽንፈኛ ቡድን ያቋቋሙ ተብለው የተጠረጠሩ 4 ሰዎችን በቁጥጥር ስር ማዋላቸው ተነግሯል። ቴክሳስ ውስጥ በተካሄደ ነቢዩ መሐመድን ያሳያሉ በተባሉ ስዕሎች ውድድር ስፍራ ላይ ተኩስ ከፍተው በተገደሉት 2 ሰዎችና እስላማዊ መንግስት ነኝ በሚለው የሽብር ቡድን መካከል ግንኙነት መኖር አለመኖሩን እያጣሩ መሆናቸውን የዩናይትድ ስቴትስ ባለስልጣናት አስታወቁ። መርማሪዎቹ ከሁለቱ ሰዎች ከአንደኛው ጋር የተያያዘ የትዊተር አካውንቶችና ሁለቱም ተገዳዮች ይጠቀሙባቸው የነበሩ ኤሌክትሮኒክ መሳሪያዎችን እያጠኑ መሆናቸው ተገልጿል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
ቆንጅታዬ ለዜናው አመሰግናለሁ። ከምሽቱ 3 ሰዓት በ19 በ22ና በ25 ሜትር ባንድ አጭር ሞገድ ስርጭታችን ከተጨማሪና ሰፋ ካሉ ዜናዎች ጋር ትመለሳለች። ይህ በ1431 መካከለኛ ሞገድ በአማርኛ የሚተላለፍላችሁ የአሜሪካ ድምፅ ራዲዮ ጣቢያ ስርጭት ነው። አሁን ወደ መጀመሪያው ዝግጅት እናልፋለን። በምሽቱ የምርጫ 2007 መስኮት የምርጫውን የጊዜ ሰሌዳ የሚያስቃኝ ልዩ ዘገባ ይዘናል። የምርጫ ታዛቢዎች ምርጫ ከተከናወነበት የታህሳስ ወር ጀምሮ የጥር ወር በኢትዮጵያ ምርጫ ቦርድና በሦስት አብይ ተቃዋሚ ፓርቲዎች መካከል ውጥረት የሰፈነበት ነበር። ሄኖክ ሰማግዜር በዚህ ተከታታይ ዘገባ ቀዳሚው ክፍል ዝርዝሩን ያቀርባል።
በታህሳስ ወር ማብቂያና በጥር ወር አንድነት ለዴሞክራሲና ለፍትህ ፓርቲ እንዲሁም የመላው ኢትዮጵያ አንድነት ድርጅት መኢአድ ተቃዋሚ ፓርቲዎች ከኢትዮጵያ ምርጫ ቦርድ ጋር ሲሟገቱ የሰነበቱበት ወቅት ነበር። የኢትዮጵያ ምርጫ ቦርድ ታህሳስ 28 2007 ዓ.ም ለአንድነትና ለመኢአድ በጻፈው ደብዳቤ ሁለቱ ፓርቲዎች የውስጥ አሰራራቸውን የጣሱ የአመራር አባላት ምርጫ እንዳካሄዱ ገልጾ ሁኔታውን በፍጥነት እንዲያስተካክሉ የጊዜ ገደብ ሰጠ። ከ18 ቀናት በፊት ታህሳስ 10 ቀን የምርጫ ቦርድ ለሁለቱ ፓርቲዎች ተመሳሳይ ማስጠንቀቂያ መስጠቱን ያስታወሱት የኢትዮጵያ ምርጫ ቦርድ ፕሬዝዳንት ፕሮፌሰር መርጋ በቃና የጊዜ ገደቡን ውሳኔ በወቅቱ በንባብ አሰምተዋል።
የኢትዮጵያ ብሔራዊ ምርጫ ቦርድ በዛሬው ውሎ የሁለቱንም ፓርቲዎች ጉዳይ የሕግ ጥሰት በጥሞና መርምሮ የሚከተለውን ወስኗል። አንደኛ፣ አሁንም የዲሞክራሲ እድገቱን ለማጎልበት ከበስተጀርባቸው ሕዝብ አለ ብሎ ስለሚገምት ተጨማሪ እድል ሰጣቸው ወስኗል። ከዚህም በፊት እንደ ቦርዱ እንዳዘዘ ሁሉ እስከ ጥር 4 ቀን የሕግ ጉዳዮች ሙሉ በሙሉ ተሟልቶ አመራራቸውን አስተካክለው ሕግን መሰረት አድርጎ እንዲቀርቡ፣ ያ የማይደረግ ከሆነ ሕጋዊ እርምጃ የሚወስድ መሆኑን አስምሮበታል። ይህም አካሄድ ለሕዝቡ ይፋ መደረግ እንዳለበትና ቦርዱ ነጻ፣ ፍትሐዊና ዲሞክራሲያዊ ሰላማዊ ምርጫ ለማካሄድ ያለውን ቁርጠኝነት ሕዝቡ እንዲገነዘበው በሚዲያ በኩል ለሕዝቡ ይፋ እንዲደረግ አዟል።
ሁለቱ የተቃዋሚ ፓርቲዎች ከምርጫ ቦርድ ጋር ከጥቅምት ወር ጀምሮ በህዳር 10 ቀን እንዲሁም በታህሳስ ወር በተደጋጋሚ በጽሑፍና በአካል በመገናኘት የየፓርቲዎቻቸውን ውሳኔዎች አስመልክቶ መረጃ መለዋወጣቸውን በመግለጽ ፓርቲዎቹ የራሳቸውን ደንብ ለማክበር ጥቅስ ተራ አስከባሪ ያስፈልገንም፣ ሂደቱ ግልጽ፣ ሕጋዊና የውስጥ አሰራራችንን የተከተለ ነው ሲሉ ተከራከሩ። የአንድነት ለዲሞክራሲና ለፍትህ ፓርቲ ምክትል ፕሬዚዳንትና የፓርላማ አባል አቶ ግርማ ሰይፉ በወቅቱ የፓርቲያቸውን አቋም እንዲህ ገለጹ።
የአንድነት ፓርቲ ጠቅላላ ጉባኤ ከሰማይ በታች የሚያገባው ከፍተኛው አካል ነው። የአንድነት ፓርቲ ጠቅላላ ጉባኤ ፕሬዚደንቱ ምርጫው ትክክል ነው፣ ህግና ደንብ የተከተለ ነው ብሎ ኢንዶርስ ያደረገውን ነገር ምርጫ ቦርድ ትክክል አይደለም ብሎ ለማለት እንትን ሲያደርጉ ጽፈው የሰጡን እንትን ደብዳቤዎች አሉ። ህዳር 10 የጻፉት አለ፣ ህዳር 19 የጻፉት አለ። እና ህዳር 10 እና ህዳር 19 ከጻፉት ደብዳቤ ስሜት ውጪ አንድ ሌላ ደብዳቤ ደግሞ በመሀል ጽፈውልናል። አሁን ደግሞ በመግለጫ እየሰጡት ያሉት እነዚህን የህዳር 10 እና ህዳር 19 የጻፏቸውን ደብዳቤዎች ወደ ጎን በመተው ነው። ስለዚህ ምርጫ ቦርድ ነጻና ገለልተኛ ሆኖ ፓርቲዎቹን ለማገልገል ዝግጁ ነው ብለን አናምንም። በነገሩ ምርጫም ስንገባኛ ምርጫ ቦርድ ፍትሐዊ ይሆናል ብለን አይደለም፣ ግን የኢትዮጵያ ህዝብ ይህንን ጉዳይ መፈጸም አቅም አለው ብለን ያመን ነው። አሁንም እምነታችን በኢትዮጵያ ህዝብ ላይ ነው። ለማንኛውም ግን የተሰጠውን የጊዜ ገደብም ሆነ የተሰጡትን ነገሮች እኛ ሪፖርት በጽሁፍ ነው ያስገባ ነው። መልስ በጽሁፍ ሊሰጡን ነው የሚገባው እና መቼም በሚዲያ በሰማ ነው ጉዳይ እርምጃ እንወስዳለን የሚል እምነት የለኝም።
የመላው ኢትዮጵያ አንድነት ድርጅት መኢአድ የአመራር አባላት ምርጫውን ያከናወነው ጥቅምት 28 ቀን ነበር። በዚህ ምርጫ በፕሬዝዳንትነት ተመርጠው የተቃዋሚ ፓርቲውን የሚመሩት አቶ ማሙሸት አማረ ነበሩ። የምርጫ ቦርድ ከወራት በኋላ በፓርቲያቸው ላይ የማስጠንቀቂያ ውሳኔ ሲያሳልፍ የሚከተለውን ምላሽ ሰጡ።
ምንም አይነት የህግ ስህተትና የህግ ግድፈት ሳይኖርብን ቦርዱ ከመሬት ተነስቶ ከምርጫ ሊከለክለን አይችልም። አንዱ ሁለተኛው
ሊከለክለን ይችላል ብላችሁ ትሰጋላችሁ ማለት ነው? በዚህ ምክንያት
አንሰጋም። ከምርጫ ሊከለክለን ይችላል ብለን አንሰጋም። ቢከለክለንም ደግሞ ደስታችን ነው፣ ችግር የለብንም ቢከለክለን። እኛ ባለፉት 23 ዓመታት ውስጥ የዲሞክራሲያዊ ስርዓት ግንባታ እንዲደረግ መኢአድ ያላሰለሰ ጥረት አድርጓል፣ እጅግ ከፍተኛ ዋጋ ከፍሎበታል። ስለዚህ አሁን ከዚህ ምርጫ ቢያወጣን ቦርድ ኢህአዴግ በቀኝ እጁ በምርጫ ቦርድ አስወጥቶናል እና ማንኛችን ተጠቃሚ እንደምንሆን ያኔ የሚታይ ጉዳይ ነው የሚሆነው። እኛ እያልን ያለነው በሰላማዊ መንገድ እዚች ሀገር ላይ ስልጣን የስልጣን ሽግግር የህዝብ የስልጣን ባለቤትነት መረጋገጥ አለበት ብለን እናምናለን። እንግዲህ ይሄ ሰላማዊ የስልጣን ሽግግር አይደረግም፣ ምርጫ ሰላማዊ ሂደቱ አይሆንም ካለን ደስታችን ነው፣ በደስታ ነው የምንቀበለው። ትግሉ ይቀጥላል፣ ለለውጥ የምናደርገው ትግል ይቀጥላል። ምርጫ አልተወዳደርንም ማለት ሰላማዊ ትግሉ እናቆማለን ማለት አይደለም። ምርጫውን ለውጡ ሊመጣ የሚችልበትን ሂደት የሰላማዊ ትግል እንቅስቃሴዎችን ስልቶችን እየተጠቀምን ለለውጥ እንዘጋጃለን ማለት ነው።
የኢትዮጵያ ምርጫ ቦርድ በሁለቱ ተቃዋሚ ፓርቲዎች የአመራር አባላት ምርጫ ያለውን አቋም በቀጣይ ቀናት በይፋ ይናገር ነበር።
በመኢአድ በኩል ደንቦች ሲቀየሩ ሹመት ሽረት ለማካሄድ እናያለን። ግን ተቀባይነት የለውም የህግ ጥሰት።
ፓርቲዎቹ ጠቅላላ ጉባኤ እንደገና በመጥራት ጥር 3 ቀን 2007 ዓ.ም ድጋሚ ምርጫ አካሄዱ። አንድነት ለዲሞክራሲና ለፍትህ ፓርቲ አቶ በላይ በፈቃዱ እንዲመሩት ሲመርጥ፣ መኢአድ በበኩሉ ደግሞ አቶ ማሙሸት አማረም መረጠ። በወቅቱ በእነዚህ ጉባኤዎች ላይና ቀደም ባሉ ጊዜያትም ቢሆን በአንድነትና መኢአድ አባላት መካከል የውስጥ አሰራር ደንብ ተጥሷል የሚሉ ወገኖችም ከምርጫ ቦርድ ጋር ይወያዩ ነበር። አቶ አበባው ማህሪ በመኢአድ፣ አቶ ትግስቱ አወሉና ሌሎችም በአንድነት በኩል የህግ ጥሰት ጥያቄዎችን ይዘው የመርህ ይከበርልን ውትወታ ያደርጉ ነበር። ምርጫ ቦርድ በጥር ወር በተካሄዱ ጠቅላላ ጉባኤዎች ላይ አልተገኘም። የኢትዮጵያ ምርጫ ቦርድ የጽህፈት ቤት ኃላፊ አቶ ነጋ ዱፊሳ ለቪኦኤ በወቅቱ ሲናገሩ ማን በጠቅላላ ጉባኤው እንደተሳተፈ አናውቅም ብለው ለምርጫው ወዲያውኑ ተቋሙ እውቅና እንዳልሰጠም ጨምረዋል። የምርጫ ቦርድ ሊቀመንበር ፕሮፌሰር መርጋ በቃና ለሁለቱ ፓርቲዎች ተጨማሪ ማስጠንቀቂያና የጊዜ ወሰን መቀመጡን በንባብ አሰምተዋል።
አንድነትና መኢአድ በተመለከተ ቦርዱ ጥር 5 ቀን 2007 ዓ.ም ማለትም በዛሬው ቀን ባካሄደው 004/2007 አስቸኳይ ስብሰባ ችግሩ የፓርቲው አመራሮች የፈጠሩት መሆኑን በመረዳት የፓርቲው ህልውና በተቻለ መጠን መቀጠል ስላለበት ከፓርቲው በስተጀርባ ያለውን ህዝብ በመመልከት አሁንም ጉዳዩን በሆደ ሰፊነት በመመልከት ለመጨረሻ ጊዜ የሁለት ሳምንት ጊዜ ሰጥቷል። በዚህ ሁለት ሳምንት ጊዜ ውስጥ አመራሮቹ ፓርቲው የገባበት ችግር በማጤን የውስጥ ጉዳዮቻቸውን አንድ ላይ በመሆን በጠቅላላ ጉባኤያቸው በማስወሰን የጠቅላላ ጉባኤን ውጤት ሪፖርት ለቦርዱ በማቅረብ ወደ ምርጫው እንቅስቃሴ እንዲገቡ ቦርዱ አዟል።
በወቅቱ የአሜሪካ ድምፅ ሬዲዮ ሁሉን አቀፍ ውይይት አሰናድቶ ነበር። የገዢው ፓርቲ ኢህአዴግ ጽህፈት ቤት ቃል አቀባይ አቶ ደስታ ተስፋው የፓርቲያቸውን እይታ እንዲህ ገልጸዋል።
የትኛው ነው ትክክለኛውን የሚለውን ለማረጋገጥ አስቸጋሪ ነው ከደንባቸው ጋር ተያይዞ። ስለዚህ የንፈታችሁ መምጣት አለባችሁ ነው እያለ ያለው ምርጫ ቦርድ። ምርጫ ቦርድ ይህን እያለ ያለበት ዋናው ምክንያት አሁን እጩ መመዝገብ አለበት፣ ምልክት መጠቅ አለበት፣ ወደ ምርጫ መገባት አለበት። የምርጫ ጊዜ ባይሆን ኑሮ እንደተባለው የፓርቲው ጉዳይ ነው፣ የራሱ ጉዳይ ነው፣ ሊያመጣም ላያመጣም ይችላል ተብሎ ሊተው ይችላል። አሁን ከምርጫ ሂደቱ ጋር ተያይዞ ምርጫ ቦርድ ለአፈጻጸም ከህጉ ጋር ተያይዞ ያስቸገሩትን ጉዳዮች ፓርቲዎቹ ተው እንዲመጡ ጠይቋል። የአንድነት ፓርቲ አልተከፋፈለም የሚለው ይሄ ህዝቡ በየቀኑ እያየው ያለ ጉዳይ ስለሆነ ህዝቡን ሊታዘበን ስለሚችል ህዝቡን አክብረን ትክክለኛውን ነገር መግለጽ ይኖርብናል።
የተቃዋሚ ፓርቲዎቹ በምርጫ ቦርድ ጥር 5 ቀን ሁለቱ ፓርቲዎች አጠቃላይ ጉባኤ አካሄደው የአመራር አባላቱን መምረጣቸውን ከጠቀሱ በኋላ የምርጫ ቦርድ የተላለፈውን ውሳኔ አንቀበልም ማለቱን አስመልክቶ የአባላቶቻችንን ድምፅ መቀበል ያቃተው ምርጫ ቦርድ ነው ሲሉ ተከራከሩ። አቶ ግርማ ሰይፉ፣
ጠቅላላ ጉባኤ አናካሄድም፣ ጠቅላላ ጉባኤ አካሄደን ጨርሰናል፣ ባቀረብነው የጠቅላላ ጉባኤ መሰረት መዝገባችንን መርምሮ ውሳኔ እንዲሰጠን ነው የምንፈልገው።
የምርጫ ቦርድ ከሳምንታት በኋላ ባሳለፈው ውሳኔ በአቶ በላይ በፈቃዱና በአቶ ማሙሸት አማረ የሚመሩትን አንድነትና መኢአድ ፓርቲ አባላትን እውቅና ነፍጎ በአንጻሩ የተሰለፉትን አቶ አበባው መሐሪና አቶ ትግስቱ አወሉና ሌሎች አጋሮቻቸውን አመራር እውቅና ሰጥቷል። ዝርዝር የጊዜ ሂደቱን ነገ በምርጫ 2007 መስኮት እናቀርባለን። ለአሜሪካ ድምፅ ሬዲዮ ሄኖክ ሰማእግዜር ነኝ።
ወደ ሁለተኛው ቅንብር እንሸጋገራለን። አድማጮች፣ የአፍሪቃ መንግስታት ማዕድናትንና ነዳጅ ዘይትን ለማልማት እስከ ዛሬ ጥቅም ላይ የዋሏቸው ዘዴዎች መለወጥ እንዳለባቸው አንድ በተባበሩት መንግስታት የአፍሪካ ኢኮኖሚክ ኮሚሽን ባለሥልጣን አሳሰቡ። ሕገ ወጥ በሆኑ መንገዶች ከአህጉሪቱ የሚወጣው ገንዘብም በአብዛኛው በአፍሪቃ መንግስታትና በድንበር ዘለል ኩባንያዎች መካከል በሚፈጸሙ ውሎች አማካኝነት መሆኑ ተመልክቷል። መለስካቸው አምሃ ዝርዝሩን ይዟል።
አዲስ አበባ በሚገኘው የተባበሩት መንግስታት ድርጅት ስብሰባ ማዕከል ዛሬ በተከፈተው ስብሰባ ላይ ከ30 ከማያንሱ የአፍሪካ ሀገሮች የመጡ ኤክስፐርቶች የሚወያዩበት ትልቁ ቁም ነገር የአፍሪካ መንግስታት ማዕድናትንና ነዳጅ ዘይትን ለማልማት ከውጭ ባለሀብቶች ጋር በሚያደርጓቸው የስምምነት ድርድሮች የሚያጋጥሟቸው ፈተናዎችን እየተመለከተ ነው። ለዚህ ስብሰባ መክፈቻ ንግግር ያደረጉት በመንግስታቱ ድርጅት የአፍሪካ ኢኮኖሚክ ኮሚሽን ምክትል ዋና ጸሐፊ አብደላ ሐምዱክ የአህጉሪቱን የተፈጥሮ ሀብት ስፋት ተጠቃቅሰው ላለፉት ጥቂት የማይባሉ ዓመታትም ተፈጥሯል ስለተባለው የኢኮኖሚ እድገት አንስተዋል። በእርሳቸው አገላለጽ ይህ እድገት የተገኘው በተለያዩ ምክንያቶች ነው። ከሁሉም ምክንያቶች ወይንም ታሳቢዎች ግን ምናልባት ትልቁን ድርሻ የተጫወተው ይኸው የአህጉሪቱ ሰፊ የተፈጥሮ ሀብት እንደሆነም ተናግረዋል። ይህ እድገትም ብርቱ ችግሮችና ጉድለቶች እንዳሉበትም ጠቁመዋል። ከእነዚህም ጉድለቶች መካከል በቂ የሥራ ዕድል አለመፍጠሩ፣ ድህነትን የማስወገድ ዓላማውም ዝቅተኛ መሆኑ፣ እንዲያውም በአንዳንድ ሁኔታዎች ኢፍትሐዊ የሀብት ክፍፍልን ማባባሱን አመላክተዋል። ይሄ የሆነውም ይላሉ ምክትል ዋና ጸሐፊው፣ ይሄ የሆነው በአብዛኛው እድገቱ የተያያዘው ተጨማሪ እሴትን ከማይፈጥርና ብሔራዊ ኢኮኖሚውን ኢንዱስትሪያዊ ከማያደርግ የተፈጥሮ ሀብት ብዝበዛ ጋር በመሆኑ ነው ይላሉ። መሐመድ ሐምዶክ አፍሪካ ይህን ከዚህ በኋላ መቀበል አትችልም ይላሉ። በጥናት ተደግፎም ይሁን በልማድ የአፍሪካ ሀገሮች በተፈጥሮ ሀብት የበለጸጉ ናቸው ይባላል። በተለይም የማዕድናትና የነዳጅ ሀብት ያላቸው አገሮች ህዝቦች ግን ከነዚህ የተፈጥሮ ሀብቶች የሚያገኙት ጥቅም እጅግ በጣም ትንሽ መሆኑም ብዙ ጊዜ የሚነሳ ነገር ነው። በዚህ ረገድ የሚጠለጠሉትና የሚነቀፉት ደግሞ ሙሰኛና አምባገነን መሪዎች ናቸው። ይህ አባባል እውነትነት ያለው ቢሆንም የአፍሪካ ህዝቦች በአብዛኛው የሚዘረፉት እነዚህን የተፈጥሮ ሀብቶች ከጥቅም ላይ ለማዋል በሚደረጉ ስምምነቶችና በንግድ እንቅስቃሴዎች አማካይነት እንደሆነ ምክትል ዋና ጸሐፊው ይከራከራሉ።
You know, in this continent for a long period of time we made to believe, rightly so, that corruption, illicit finance is linked.
በዚህ አህጉር ለረጅም ጊዜ ሙስናና ህገወጥ የፋይናንስ ፍሰት ከሙሰኛ አምባገነን ገዢዎች ጋር የተያያዙ ድርጊቶች እንደሆኑ እንድናምን ሲነገረን ቆይቷል። ይህ እውነት ነው። በእርግጥም ያለ ነገር ነው። ነገር ግን በጣም አነስተኛው ክፋይ ነው። ከሦስት እስከ አምስት በመቶ ቢሆን ነው ከዚህ አህጉር ትልቁ የሀብት ክፋይ የሚወጣው። በንግድ እንቅስቃሴዎችና ከተፈጥሮ ሀብቶች በሚገኝ ጥቅም ነው። ይህ ደግሞ ከእነዚህ ድንበር ዘለል ኩባንያዎች ጋር ሀብታችንን በጥቅም ላይ ለመዋል በምንስማማቸው ውሎች አማካይነት የሚካሄድ ነው።
ይህን የሁለት ቀን የፖሊሲ ውይይት ካሰናዱት አንዱና የስምምነት ድርድሮችን በተመለከተ የጥናት ጽሑፎች ያቀረቡት ሚስተር ማርቲን እንደንድም ከምክትል ዋና ጸሐፊው አስተያየት ጋር የሚስማሙ ይመስላል። ከዚህ በፊት ከድንበር ዘለል ኩባንያዎች ጋር የአፍሪካ መንግስታት ሲፈራረሙ ሌላ ቆርቶ በውሉ ላይ ውይይት እንኳ አይደረግም።
When we have to sign a contract, when African countries have to sign a contract, the contract is already prepared.
ውል ስንፈራረም የአፍሪካ አገሮች ስምምነት መፈራረም ሲኖርባቸው ውሎች አስቀድመው ተዘጋጅተው ነው የሚመጡት። እኛ መፈረም ብቻ ነው። አገሮቹ የሚመለከቱት የቀረጡን መጠን ነው። ምን ያህል ቀረጥ ነው የሚከፈለው የሚለው ላይ ነው የአገሮቹ ትኩረት። የስምምነቶቹን አንቀጾች አይመለከትም ውሉ። የአካባቢ ተጽዕኖ ያስከትል እንደሆነ ወይም የአካባቢ ነዋሪዎች ጥቅም ምን ይሆናል የሚለውን አይመለከትም። ማዕድን ማውጫ አካባቢ ለሚኖረው ሕዝብ ምን ጥቅም መታሰብ አለበት የሚለው አይታይም። ዛሬ መፍትሄ የምንፈልግላቸው ችግሮች እነዚህ ናቸው።
ስለሆነም በእነዚህ ሁለት ቀናት መጨረሻ ላይ የኤክስፐርቶቹ ውይይት አንዱ ፍሬ ይሆናል ተብሎ የሚጠበቀው የድርድሮቹ መመሪያ ለአፍሪካውያን ተደራዳሪዎች ማዘጋጀት ይሆናል። ማርቲን እንደንዴ
One of the resolution we have to try is to build a guide of negotiators.
በዚህ ስብሰባ መጨረሻ ላይ በውሳኔ መልክ ከምናወጣቸው ጉዳዮች አንዱ የድርድር መመሪያ ማዘጋጀት ነው። የአፍሪካ ተደራዳሪዎች ለድርድር የተዘጋጁ አይደሉም። እዚህ የምንሞክረው ወደፊት ለተደራዳሪዎች መመሪያ የሚሆን ሰነድና የአካባቢ ውል ማዘጋጀት ነው።
እንደ አውሮፓውያን ዘመን አቆጣጠር በ2008 በዓለም ባንክ የተደረገ አንድ ጥናት እንዳመለከተው ከማዕድናትና ከነዳጅ ዘይት የአፍሪካ መንግስታትና መዋለ ንዋይ አፈሳሽ ኩባንያዎች የሚያገኙት ጥቅም ጨርሶ የማይመጣጠን ነው። የውጭ መዋለ ንዋይ አፈሳሾቹ ጥቅም በእጅጉ ከፍ ያለ ነው። ይህ ትንተና ከዚያ ወዲህ በቅርብ ጊዜ የአፍሪካ ኢኮኖሚክ ኮሚሽን ባደረገው ጥናት እንደገና ተረጋግጧል። የኮሚሽኑ ጥናት የሁለቱን ወገኖች ጥቅም በአሃዝ እንዳስቀመጠው የድንበር ዘለል ኩባንያዎቹ አጠቃላይ ገቢ በ2010 ዓ ም በ32 በመቶ ጨምሯል። ንጹሕ ገቢያቸው ደግሞ በ156 በመቶ ጨምሯል። ይሁንና በተመሳሳይ ወቅት ለአፍሪካ ሀገሮች በታክስ መልክ የተከፈለው ገንዘብ የጨመረው በ6 በመቶ ብቻ ነበረ። መለስካቸው አማ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
በመጨረሻም ሐኪሞን ይጠይቁ። ሐኪሞን ይጠይቁ ለምሽቱ ከአድማጭ በደረሰን ጥያቄ መነሻነት በሕክምናው ቋንቋ አርትራይትስ በመባል በሚታወቀው የመገጣጠሚያ ህመም ዙሪያ የተጀመረ ቃለ ምልልስ ሁለተኛ ክፍል ነው ይዞ የቀረበው። በህመሙ ምንነትና መንስኤዎች ላይ ያተኮረው ቀዳሚ ዝግጅት የበሽታውን መከላከያና የሕክምና አማራጮች ይመረምራል። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ የመስኩ ልዩ ባለሙያ የሆኑትን ዶክተር ሞገስ ሲሳይን ነው ያወያየው።
ዶክተር ሞገስ ሲሳይ፣ በዛሬው ውይይታችን ይበልጡን በሕክምና አማራጮቹ ላይ እናተኩራለን። እስኪ በቅድሚያ አንድ ሰው በሽታው ከመምጣቱ በፊት ቀደም ብሎ የገለጿቸው ከፍተኛ ህመም፣ የመገጣጠሚያ አካላት እንደ ልብ አለመታዘዝ፣ እብጠት፣ እነኚህ ምልክቶች ከመከሰታቸው በፊት አንድ ሰው ለመከላከል ሊያደርግ የሚችለው ነገር አለ? ሊወስደው የሚችል እርምጃ?
አዎ፣ ባለፈው ውይይታችን ላይ በሁለት ከፍለን ነበር ያየነው። አንደኛው ብዙ ጊዜ በመጋጠሚያ ላይ በአጥንትና በአጥንት መካከል ያለው ካርትሌጅ የሚባለው ድልዳል ተበልቶ ሲያልቅ ነው። እሱም ኦስቲዮአርትራይት የሚባለውን በሽታ ነው የሚያመጣው። ሌላው ግን መቁሰልን የሚያስከትል በዛ የተነሳ እብጠት፣ አንዳንድ ጊዜም የአንጓዎች አለመታዘዝን የሚያመጣው ነው። የመጀመሪያውን ከተመለከትን ብዙ ጊዜ ከእድሜ ጋር አብሮ የሚመጣ ከዛም በላይ ደግሞ ከክብደት ጋር የተያያዘ ሊሆን ስለሚችል በተለይም ክብደታችንን የሚሸከሙ መጋጠሚያዎች እንደ ጉልበት፣ ቁርጭምጭሚት፣ ታፋ የመሳሰሉት ከጀርባ አጥንታችን ዝቅ ብሎ ያለው እነሱ ለዛ የተጋለጡ ስለሚሆኑ በመከላከያነት ልናተኩርባቸው የሚገባ አንደኛ ክብደትን መቆጣጠር፣ እሱ እንኳ በኛ ሀገር ብዙም ችግር አይደለም። በሁለተኛ ደረጃ ደግሞ እንቅስቃሴ ወይም ኤክሰርሳይዝ የምንለው
የአካል እንቅስቃሴ።
አዎ፣ የአካል እንቅስቃሴ በጣም ትልቅ ጠቀሜታ አለው። የአካል እንቅስቃሴን ሊከለክል የሚችል ምንም አይነት የበሽታ ሁኔታ ወይም የጤና መታወክ ሁኔታ ስለሌለ የአካል እንቅስቃሴን በማንኛውም ሁኔታ ውስጥ ማካተት ጠቀሜታ አለው። ሁለተኛው ግን ይሄ እብጠትን፣ የአንጓ አለመታዘዝን የሚያመጣው ችግር እንደ ዱብ እዳ ብዙ ጊዜ የሚከሰት ስለሆነ በመከላከያነት ልናደርገው የምንችለው ብዙም ነገር የለም። በሽታው እንደጀመረ ቀደም ብሎ ሕክምናን መውሰድ በበሽታው ምክንያት ሊከተል የሚችለውን በኋላ የማይመለስ የአካል መበላሸትን ይከላከላል።
ዶክተር ሞገስ እንግዲህ በሁለት ከፍለው እንደ ባህሪያቸው በአንድ በኩል ከወዲሁ ለመከላከል የሚያስችሉ ለዚያ በሽታ ሊያጋልጡ የሚችሉ ሁኔታዎችን በመከላከል ሊደረግ የሚችል፣ ሁለተኛው ግን አይነት ቀድሞ ምልክት የሚያሳይ ሳይሆን ድንገት ከደረሰ በኋላ የሚረዱ ስለሆነ ፈጥኖ ወደ ሕክምና መሄድ ሊመጡ የሚችሉ የተባባሱ ሁኔታዎችን ለመከላከል ሊረዳ እንደሚችል አስረድተውናል። ወደ ሕክምና አማራጮቹ ከመሄዳችን በፊት አንድ ህመምተኛ የመገጣጠሚያ ህመም ወይም ደግሞ የአንጓ ብግነት ምልክቶች ኖረውት ወይም ደግሞ ስጋቱ ኖሮት ወደ ምርመራ ሲሄድ ምን አይነት መረጃዎችን ይዞ ሊሄድ ይገባዋል? ለምርመራው ሊረዳ የሚችል በትክክልም ህመሙ ታውቆለት እንደ ገለጹት ደግሞ ፈጥኖም ህክምና እንዲሰጠው በጠቃሚ ምክርነት የሚገልጿቸው ምን አይነት መረጃዎችን ይዘው መሄድ አለባቸው? ሐኪማቸውን ለመርዳት
ወደ ሐኪማቸው በሚሄዱበት ጊዜ ሁላችንም እንደምንረዳው ዳያግኖሲስ ወይም የበሽታ ስም መስጠቱ ሂደት የተለያዩ ኢንፎርሜሽኖችን በማገናዘብ ነው እና ወደ ሐኪሙ አንድ ሰው በሚሄድበት ጊዜ ምን እንደሚሰማው፣ ምን ያክል ጊዜ እንደቆየ፣ ምን ሁኔታዎች እንደሚያባብሱበት፣ ምን ሲያደርግ እንደሚሻለው፣ በጊዜም አኳያ ደግሞ ብዙ ጊዜ መቼ በሽታው እንደሚያመዝን፣ ብዙ ጊዜ የቁስለትን የአንጓ ብግነትን የሚያስከትለው በሽታ ምልክቱ በጣም ጎልቶ የሚታየው ጧት ነው። ጧትን በተመለከተ የተለየ ነገር ኖሮ ሳይሆን ሰዎች አርፈው ከቆዩ በኋላ ከረጅም ረፍት በኋላ ጧት ካልጋቸው ወይም ከመኝታቸው በሚነሱበት ጊዜ መጋጠሚያዎቻቸው አይታዘዟቸውም። እንቅስቃሴ እየጨመሩ በሄዱ ቁጥር፣ ወዲያ ወዲህ በተንቀሳቀሱ ቁጥር ያ እብጠት እየቀነሰ ይሄዳል። በሽታው ሄደ ማለት አይደለም፣ በእንቅስቃሴው ትንሽ የተሻለ ሁኔታ ይሰማቸዋል። ያ ሳይክል በሚቀጥለው ቀን እንደገና ተመልሶ ይመጣል። ይሄ ቁስለትን በተመለከተ ያለው ነው። ሌላው ግን የአጥንትና የአጥንት መፈጋፈግ ስለሆነ ብዙ ጊዜ ከብዙ እንቅስቃሴ በኋላ የሚሰማ ነው እና ይሄ ትልቅ ጠቀሜታ አለው እና ይህንን አገናዝበው ለሐኪሞቻቸው በሚነግሯቸው ጊዜ ለሐኪሙ ትልቅ እገዛ ያደርግላቸዋል።
መልካም።
እዚህ ላይ አንድ ላስገነዝብ የምወደው ነገር ቢኖር እንደ አንጓ ብግነት አይነት በሽታ በአንድ ሳምንት በአንድ ወር ታክሞ የሚለቅ ሳይሆን ለረጅም ጊዜ የሚቆይ ስለሆነ ከሐኪሞቻቸው ጋር ቲማፕ ማድረግ ወይም በአቻነት ሐኪሙ እውቀቱን እያመጣ እነሱ ስለ ችግራቸው ያላቸውን እየተነጋገሩ እጅ ለእጅ ተያይዘው ሊያቃልሉት የሚችሉ ችግር ስለሆነ አብሮ የመስራት ባህሉን ማጠናከር እንዳለብን ላስገነዝብ እወዳለሁ።
መልካም። ይህን ጠቃሚ ምክር አድማጮቻችን በዚህ ህመም ብቻ ሳይሆን በሌሎችም እንደሚገለገሉበት ተስፋ አደርጋለሁ። ዶክተር ሞገስ፣ በህክምና አማራጭነት አንድ ሰው ለህመሙ መጋለጡ ከታወቀ በምርመራም ከተረጋገጠ በኋላ ምናልባትም እንደ ህመሞች ዘርፈ ብዙነት አማራጮቹም እንዲሁ ሊለያዩ ይችሉ ይሆናል። ምን አይነት የህክምና አማራጮች አሉት?
እንደ አቅም ሁኔታ እና እንደ መድኃኒቶቹ አቅርቦት ይወሰን ነገር ነው። ብዙውን ጊዜ በመጀመሪያ ደረጃ በሀገራችን እንደ አስፕሪን ወይም የአስፕሪን ዘርነት ያላቸው መድኃኒቶች ወይንም አንታይ ኢንፍላማቶሪ በመባል ይታወቃሉ። እነዛ ጠቀሜታ አላቸው። ፕሬድኒዞን የመሳሰሉ መድኃኒቶች በአጭር ጊዜ እብጠቱን ለመቀነስ ሰውየው ህመሙ ወይም ከስቃዩ ግለሰቡ ሆነ ግለሰቧ የተሻለ ሁኔታ እንዲሰማቸው ማድረግ ሊያደርግ ይችላል። ግን ፕሬድኒዞን ለረጅም ጊዜ በሚወሰድበት ጊዜ ራሱ የሚያስከትለው ችግር ስላለ የሐኪሞችን የቅርብ ክትትል ያስፈልጋል። ሌሎችም እንዳልኩት አቅርቦት አኳያ የሚወሰን ስለሆነ በሀገሪቱ ውስጥ ሊኖሩ የሚችሉ መድኃኒቶች ለምሳሌ አንደኛው ሃይድሮክሲክሎሮኩዊን ይባላል። ከወባ መከላከያ መድኃኒት አንዱ ነው። ለአንጓ ብግነት ከፍተኛ ጥቅመት አለው። ያንን ከሐኪሞቻቸው ጋር ቢነጋገሩ በአንድ ድንጋይ ሁለት ወፍ እንደመግደል ይሆናል። ትልቅ ጠቀሜታ አለው። እሱም ማገናዘቡ ይቻላል። እዚህ ላይ ስለ ብዙዎቹ መድኃኒቶች በመዘርዘር ፋንታ ላስገነዝብ የምወደው አንደኛ ባለው ተጨባጭ ሁኔታ ላይ የተመረኮዘ ይሆናል። ሁለተኛ በመድኃኒቶቹ አቅርቦት ላይ ሊሆን ይገባዋል። ግን መታየት ያለበት ነገር አንድ ሰው አንድ ሕክምና ከጀመረ በኋላ አልፎ አልፎ ክትትልን ስለሚያስፈልግ ከሁለት አኳያ፣ አንድም በሽታው በቁጥጥር ስር መዋሉን ከመረዳት፣ በሁለተኛም ደረጃ ደግሞ አንዳንድ ጊዜ አንዳንድ መድኃኒቶች የራሳቸው የሆነ ደግሞ የጎን የሚያስከትሉት አላስፈላጊ ነገሮች ሊኖሩ ስለሚችሉ ያንንም ከመከታተል አኳያ ከሐኪሞቻቸው ጋር እጅና ጓንት ሆኖ መስራት ይጠቅማል ብዬ አሰብ የማስገነዝበው ለዚህ ነው። አንዳንድ ጊዜ አንዳንድ ወገኖቻችን ከውጭ ያሉ ዘመዶቻቸው መድኃኒት ሊልኩላቸው ይችላል። ያንን መድኃኒት በሚያገኙበት ጊዜ ከሐኪሞቻቸው ጋር ይሄ መድኃኒት ተልኮልኛል፣ አቅምና ሁኔታ በፈቀደ ያለማቋረጥ ላገኘው የሚችለው መድኃኒት ስለሆነ የቅርብ ክትትሉን በአንተ በሐኪሜ በኩል ቢደረግልኝ እወዳለሁ የሚለውን አብሮ የመስራት ባህል ማዳበር እንዳለብን ነው ላስገነዝብ የምወደው።
መልካም። በርከት ያሉ ቁም ነገሮችን ያካፈሉን በሁለት ክፍል ዝግጅታችን ዶክተር ሞገስ ሲሳይ በዚህ በዩናይት ስቴትስ በኢንዲያና ክፍለ ግዛት የመገጣጠሚያ ህመሞች ልዩ ሕክምና ባለሙያ ከሌሎች መሰል ጥያቄዎች ጋር መልሰን እንደምናገኘው ተስፋ አደርጋለሁ። ለዛሬው ግን ለጊዜው አመሰግናለሁ። እግዚአብሔር ይስጥልኝ።
አሜን።
ክቡራትና ክቡራን አድማጮች ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1430 መካከለኛ ሞገድ የሚሰራጨው ይህ የአሜሪካ ድምፅ ራዲዮ ልዩ ፕሮግራም የዛሬው ዝግጅት ተጠናቋል። በመስክና ዚህም ባሉ ዘጋቢዎቻችንና ባልደረቦቻችን ስም የምሰናበታችሁ ሳስተናግዳችሁ የቆየሁት ሰለሞን ክፍሌ ነኝ። ፕሮግራሙን የመራችልን ጽዮን ግርማ ናት። መልካም ምሽት። We'll be right back.
This program has come to you from the Voice of America, Washington.